Hallelujah. Oh, 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 oh. But my home and guess ramad all the fame sing it out. Gotta know my car, gotta know my lassie. I'll force him to zaman. Guess he saw some time. I'll tell her what I'm here now. I love what I'm saying now. Yeah, can if it be your I'll tell her what I'm sorry, Miss Sarah. Zella, let me know all your come up, Miss Gacha.
Yeah, Johannes Songel, Tanatachin and Catalan. ሁላችሁንም በጌታ ስም ሰላም እላለሁ። በዮሐንስ ወንጌል ምዕራፍ 18 ጀምሮ ያሉትን የጌታችን ኢየሱስ ክርስቶስን የመጨረሻ የሕማማት ሰሞን የተከሰቱ ክስተቶችን ምናቃቸው ታሪኮች ቢሆኑም እነሱን አንስተን ዋናውና ምን ማራቸውን ከህይወታችን ጋር ምን አዛመዳቸው ነገሮች እየተመለከትን ነው ያለነው። የመጀመሪያዎቹን ሁለት የታሪኩን ክፍሎች ለማየት ሞክረናል። የመጀመሪያው ክፍል ጌታችን ኢየሱስ ክርስቶስ በይሁዳ የተካደበትንና ተይዞ የተወሰደበትን ታሪክ እሱን ከምዕራፍ 18 ከ1 እስከ 11 ድረስ ለማየት ሞክረናል። ትልቁ የተማርነው ነገር ጌታችን ኢየሱስ ክርስቶስ በፈቃደኝነት ራሱን የሰጠ መሆኑን ፈቃደኝነቱን በመስዋዕትነት በፈቃደኝነት የተሰዋ መሆኑን ለማየት ሞክረናል። ከዛ ቀጥሎ ያየነው ደግሞ በሊቀ ካህናቱ በኩል በሐናና ቀያፋ በኩል ማለፉን ምክንያቱም ለሮማውያን አልፎ ሲሰጥ መጀመሪያ በአይሁድ ሊቀ ካህናት የተወሰነው ውሳኔ ነው ከዛ ቀያፋ አልፎ የሰጠው ለጲላጦስ በዛን ጊዜ ደግሞ የክሱን ሂደት ለማየት ሞክረናል። እንዴት የተሳሳተ እንደነበረ እንደዚያም ሆኖ ደግሞ ጌታችን ምንም አይነት እንከን እንዳልተገኘበት ንጹህ የሆነ መስዋዕት እንደሆነ የኃጢአታችን ይቅር የተባለው ንጹህ የሆነ መስዋዕት እንደሆነ እሱን ለማየት ሞክረናል። ዛሬ በዋናነት የምናተኩረው በሚቀጥለው ክፍለ ጊዜ ላይ የመጨረሻው ጲላጦስ ጌታችን ኢየሱስ ክርስቶስ ላይ የወሰነውን ውሳኔና የመስቀል ሞቱን በሚቀጥለው ክፍለ ጊዜ እናያለን። ግን በዚህ በሊቀ ካህናቱ ልውውጥ የመልስ ልውውጥ መካከል በሐናና በኢየሱስ ከዛም በቀያፋ አልፎ መሰጠትና ከዛ በጲላጦስ ዳኝነት መካከል የገባ አንድ ታሪክ አለ። እሱን ታሪክ ነው ዛሬ የምንመለከተው። በዚህ የፓሽን ታሪክ ውስጥ ይሄ ታሪክ ጣልቃ የገባ ታሪክ ነው። በመካከል ዮሐንስ የሚነግረን ታሪክ ነው። በአራቱም ወንጌላት ውስጥ ያለ ታሪክ ነው ይሄ ታሪክ። የጴጥሮስ ክህደት ታሪክ፣ ጌታችን ኢየሱስ ክርስቶስን አላውቀውም ብሎ የካደበት የክህደት ታሪክ ነው። እሱን ዛሬ እንድናይ ነው የማስበው። ከዛ የሚቀጥለው ሳምንት የመጨረሻውን በጌታችን በኢየሱስ ክርስቶስ ላይ በጲላጦስ የተፈረደውን የፍርድ ሂደትና የስቅለቱን ውሳኔ ለማየት እንሞክራለን ማለት ነው። ይህንን የጴጥሮስን ድካም እና የጴጥሮስን የክህደት ታሪክ የምናገኘው በምዕራፍ 18 የዮሐንስ ወንጌል ምዕራፍ 18 ከቁጥር 15 እስከ 18 ላይ ነው። መጀመሪያ ከቁጥር 15 እስከ 18 ላይ አለ። ከዛ ተሻግሮ ደግሞ ከቁጥር 25 እስከ ቁጥር 27 ድረስ ደግሞ አለ። እና ሁለቱን ክፍሎች ትንሽ አንዴ ላንብባቸውና እዛ ላይ ደግሞ ያለንን ምልከታና ለህይወታችን ያለውን ተዛምዶ ለማየት ሞክራለን። መጀመሪያ ምዕራፍ 18 ከቁጥር 15 ጀምሮ እስከ ቁጥር 18 ድረስ ያለውን አነባለሁ። እንደዚህ ይላል። ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉ። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ። ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበር። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ፣ ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችይቱም ገረድ ጴጥሮስን፣ አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን? አለችው። እርሱ አይደለሁም አለ። ብርድ ነበርና ባሮችና ሎሌዎችም የፍም እሳት አንድደው ቆሞ ይሞቁ ነበር። ጴጥሮስም ደግሞ ከእነርሱ ጋር ቆሞ ይሞቅ ነበር ይላል። ከዛ ተሻግረን ቁጥር 25 ላይ 25 እስከ 27 ድረስ ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሮች አንዱ በአታክልቱ ከእርሱ ጋር እኔ አይቼ አልነበርኩምን አለው። ጴጥሮስም እንደገና ካደ። ወዲያውም ዶሮ ጮኸ ይልና የጴጥሮስን ታሪክ ይዘጋዋል ዮሐንስ ማለት ነው። ታሪኩ እርግጥ በዚህ አይዘጋም፣ በሌሎች ወንጌላት የምናየውንም ለማጣቀስ እንሞክራለን። እንግዲህ ይሄ ታሪክ በጣም አሳዛኝ ታሪክ ነው። በጴጥሮስ ሕይወት ውስጥ በጣም አሳዛኝ ታሪክ ነው። በአንድ በኩል በጣም አሳዛኝ ነው፣ በአንድ በኩል ደግሞ ተስፋን ደግሞ የሚያመለክት የመጽሐፍ ቅዱስ ክፍል ነው። ጴጥሮስ ማለት ከጌታችን ከኢየሱስ ክርስቶስ አጠገቡ ካሉ ክሎዝ ከነበሩ ደቀ መዛሙርት መካከል አንዱ ነው። ጴጥሮስ፣ ዮሐንስና ያዕቆብ ከሁሉም ደግሞ የተጠጋጉት ደቀ መዛሙርት እንደነበሩ፣ በጌታችን በኢየሱስ ክርስቶስ አማካኝነት በጣም ብዙ ተስፋዎች የተነገሩለት፣ በዚች ዓለት ላይ ቤተ ክርስቲያንን እመሰረታለሁ የገሃነም ደጆች አይችሏትም የተባለውን ያንን ተስፋ የተነገረለት በጣም በብዙ ተስፋ የተሞላ ደቀ መዝሙር ነው። ከጌታችን ጋር በቅርበት የተከተለ ደቀ መዝሙር ነው። ግን ይሄ ክህደት ደግሞ ሲሆን እናቃል። ይሄ በአጋጣሚ የሆነ ሳይሆን ጌታችን አስቀድሞ ያመላከተው እንደሆነ አራቱም ወንጌላት ይነግሩናል። በተለይ ደግሞ በዮሐንስ ወንጌል ምዕራፍ 13 ላይ ከዚህ በፊት አይተነዋል። ዮሐንስ ወንጌል ምዕራፍ 13 ቁጥር 38 ላይ ጌታችን በግልጽ አመላክቷልና ነፍሴን ስላንተ እሰጣለሁ፣ ለምንድን ነው ነፍሴን ልሰጥ ማልችለው? ሌሎቹ ቢክዱህ እንኳን እኔ ስላንተ እስከ ሞት ድረስ ነፍሴን ልሰጥህ እችላለሁ ብሎ ጴጥሮስ በተናገረ ጊዜ አይ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎ ጌታ ኢየሱስ አስቀድሞ ተናግሮ ነበርና ይሄ በድንገት የመጣ ነገር ሳይሆን ጌታችን ኢየሱስም ፕሪዲክት ያደረገው ድካም ነበረ። በሌሎቹ ወንጌላት የማናገኘው ዘርዘር ያሉ ነገሮች ተጽፈው እንመለከታለን። አንደኛው ከሌሎቹ ወንጌላት ትንሽ ለየት የሚያደርገው ጴጥሮስ ጌታችንን ይከተል ነበር። ጌታችን አልፎ በሚሰጥበት ጊዜ ወደ ሊቀ ካህናቱ ሲወስዱት፣ ወደ ግቢ ሲወስዱት ጴጥሮስ ብቻውን ሳይሆን ከሌላ ደቀ መዝሙር ጋር ነበረ ይላል ዮሐንስ። ይሄንን ብዙ በዝርዝር አናገኘውም በሌሎቹ። ሌላው ደቀ መዝሙር እያለ የሚጠራው አለ። ዮሐንስ ወንጌልን ስንጀምር አይታችሁ እንደሆነ ታስታውሱ ከሆነ ዮሐንስ ብዙ ጊዜ ራሱን በግልጽ በስም በመጥራት ራሱን ሪፈር አያረግም። በአብዛኛው ሌላው ደቀ መዝሙር፣ በአብዛኛው ደግሞ ኢየሱስ ይወደው የነበረ ደቀ መዝሙር ነበር የሚለው። ይሄን በጣም በስፋት አይተነዋል ከዚህ በፊት። ተወዳጁ ደቀ መዝሙር፣ ኢየሱስ ይወደው የነበረ ደቀ መዝሙር እያለ ነው የሚናገረውና እዚህም ላይ ሌላ ደቀ መዝሙር እንደነበረ ያም ደቀ መዝሙር እያለ ይነግረናል። ይሄ ደቀ መዝሙር በስም ያልተጠቀሰ ደቀ መዝሙር ነው። ማን ነው የሚሉ ክርክሮች አሉ። ትንሽ የሚያከራክርበት አንዱ ምክንያት አንደኛ በስም አለመጠቀሱ ነው። ይሄ ብቻ ሳይሆን ይሄ ደቀ መዝሙር በሊቀ ካህናቱ ዘንድ በጣም የታወቀ ነበር ይላል። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ ነው የሚለው። በአብዛኛው ዮሐንስ ስለ ራሱ ተወዳጁ ደቀ መዝሙር፣ ኢየሱስ ይወደው የነበረ ደቀ መዝሙር ነው። ይሄ ደግሞ በሊቀ ካህናቱ ከሊቀ ካህናቱ ጋር ይቀራረብ የነበረ የታወቀ ነበረ ይላል። ለሁለተኛ ጊዜ ምዕራፍ 18 ቁጥር 16 ላይ እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ይላል እና በኢየሩሳሌም ከተማ ባለው በሊቀ ካህናቱ በሐና በጣም የታወቀ ማለት ነው። የታወቀ የሚለው እንዲሁም ሪሌሽናል ነው፣ ግንኙነት የነበረው የታወቀ የጠበቀ ግንኙነት የነበረው ደቀ መዝሙር ነው ይሄ ደቀ መዝሙር። እና ጴጥሮስ በውጭ ነበረ፣ ይሄ ደቀ መዝሙር ደግሞ ውስጥ ገብቶ ነበር፣ ወደ ግቢ ውስጥ ማለት ነው። የኢየሱስን ፍርድ ለመከታተል ጴጥሮስ በውጭ ነበርና ይህ ደቀ መዝሙር ታዋቂ የነበረው ደቀ መዝሙር ወጥቶ ነው ጴጥሮስ ወደ ግቢ እንዲገባ ያደረገው። ይህንን ዮሐንስ ይነግረናል። እና ይሄ ደቀ መዝሙር ማን ነው የሚለው አንዳንድ ክርክሮች አሉ። አንዳንድ የመጽሐፍ ቅዱስ አዋቂዎች ይሄ ሰው ዮሐንስ ሊሆን አይችልም ብለው የሚናገሩ አሉ። እንዲሁ ለአጠቃላይ እውቀት ያህል እንዲረዳን ነው እንጂ ያን ያህል ከትርጓሜው ጋር ብዙ ያን ያህል ግንኙነት የለውም። የክፍሉን ዋና ሀሳብ በማወቅ ደረጃ ያን ያህል ሲግኒፊካንት የሆነ ነገር የለውም። ግን ለመረጃ ያህል አንዳንድ ክርክሮች አሉ። ምናልባት ዮሐንስ የገሊላ ሰው ነው፣ በገሊላ አሳ አጥማጅ የነበረ ሰው ነው እና ከኢየሩሳሌም ከሚኖር ከሊቀ ካህናቱ ጋር የጠበቀ ግንኙነት ሊኖረው ስለማይችል በኢየሩሳሌም ይኖር የነበረ ያልታወቀ ደቀ መዝሙር ሊሆን ይችላል የሚሉ ነገሮች አሉ። ግን ዮሐንስ እንዳይሆን የሚከለክለው ነገር ያለ አይመስለኝም። ይሄ ደቀ መዝሙር ዮሐንስ ራሱ ሊሆን ይችላል የሚል ደግሞ በስፋት አመለካከቶች አሉ። አይ ቲንክ ዮሐንስ ይመስለኛል። ምክንያቱም አሳ አጥማጅ መሆኑ፣ ከገሊላ መሆኑ ግንኙነት እንዳይኖረው የሚከለክልም ነገር ስለሌለ ዮሐንስን በአብዛኛው የሚጽፍበት ስታይል ይሄ ስለሆነ ዮሐንስ ነው ብሎ መውሰዱ በጣም የሚሻል ይመስለኛል። ግን በዚህም ሆነ በዛ ያን ያህል ለትርጓሜው ቅድም እንዳልኩት አስፈላጊ ያልሆነ ክርክር ነው በያስባለው በአንድ በኩል። አው ይሄ ደቀ መዝሙር ይሄደና ጴጥሮስን አስገባ። ጴጥሮስ በውጭ ነበር ኢየሱስን ይዘውት ወደ ግቢ ከገቡ በኋላ ጴጥሮስ በውጭ ነበር። በውጭ መሆኑ ከፍርሃትም የተነሳ ነው። ደግሞ በአንድ በኩል ቁጥር 10 ላይ እንደምናስተውሰው የሰራውንም ስለሚያውቅ ነው። የሊቀ ካህናቱን ባሪያ የሊቀ ካህናቱን የሚያገለግልን ሰው ጆሮ ነበር የቆረጠው ኢየሱስ ፈወሰው እንጂ ሌሎች ወንጌላውያን እንደሚነግሩን የሰራውንም ያውቃል። ስለዚህ በግቢ ውጪ ሆኖ ቆሞ ይመለከት ነበር። ወደ ውስጥ እንዲገባ ያደረገው ዮሐንስ ነው። እና ዮሐንስ ካለው ቀረረቦሽ የተነሳ ከጴጥሮስ ጋራ ካለው ቀረረቦሽ የተነሳ አንድ ላይ መሆናቸው ያን ያህል የሚያስገርም ነገር አይደለም። እና አስገባው በረኛ የነበረችው ሰራተኛ ጴጥሮስን ጠየቀችው የመጀመሪያው ጥያቄ ማለት ነው። እና በሷ ፊት ካደ ጴጥሮስ ቁጥር 17 በረኛ የነበረችቱም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን አለችው። እርሱም አይደለሁም አለ ይላል። እና እንዲያውም ብርድ ነበርና አይ ቲንክ ራሱንም ለማሞቅ የፍም እሳት አንድደው እዛ ቆመው ይሞቁ ነበር። ጴጥሮስም እዛ ይሞቅ ነበርና አይደለሁም ብሎ የመጀመሪያውን ክህደት የምናገኘው እዛ ላይ ነው። ቁጥር 17 ላይ የመጀመሪያውን ክህደት ካደ ጌታችን ዶሮ ሳይጮ በፊት ሶስት ጊዜ ትክደኛለህ ስላለው የመጀመሪያው እዚህ ላይ የምናገኘው ይሆናል። ሁለተኛውና ሶስተኛው ክህደቱ ደግሞ ምዕራፍ 18 ከቁጥር 25 ጀምሮ አለላችሁና ስቲል በግቢ ውስጥ ገብቶ እሳት ይሞቅ ነበረ። በተደጋጋሚ ዮሐንስ እሳት ይሞቅ ነበረ የሚለውን አጥብቆ የሚነግረን አሁንም እሱ ነው። ያን ያህል ከፍ ያለ ሲግኒፊካንስ ባይኖረውም ግን በግልጽ ይነግረናል የፍም እሳት እንደነበረ፣ ሌሎቹም ይሞቁ እንደነበረ፣ እሱም እዛ ቆሞ ይሞቅ እንደነበረ ይነግረናል። አመሻሽ እንደሆነ ብርድም እንደነበረ የሚናገር ነው። እና በዚህ ጊዜ ደግሞ አንተ ደግሞ ከደቀ መዛሙርቱ አይደለህምን ብለው እዛ አብረው የቆሙ የነበሩ ደግሞ ጠየቁት ማለት ነው። ለሁለተኛ ጊዜ ጴጥሮስ እርሱም አይደለሁም ብሎ ካደ። ሶስተኛውን አካካድ የሚነግረን ዮሐንስ አሁንም ይሄ የዮሐንስ ፊቸር ብቻ ነው፣ በዮሐንስ ነው በዝርዝር የምናውቀው። ሶስተኛውን የጠየቀው ሰው ግን ጴጥሮስ የሊቀ ካህናቱን ባሪያ ጆሮ ሲቆርጥ ያየው ሰው ነው። በአታክልቱ ስፍራ በጌቴሰማኒ አካባቢ ማለት ነው። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሮች አንዱ በአታክልቱ ከእርሱ ጋር እኔ አይቼ አልነበርኩም ወይ ብሎ ኮንፍሮንት አረገው። ጴጥሮስም እንደገና ካደ ይላል። ጴጥሮስም እንደገና ካደ፣ ሶስት ጊዜ ካደ። ጌታችን እንደተናገረው ጌታ ኢየሱስ አስቀድሞ እንዳመላከተው ዶሮ ሳይጮህ በፊት ሶስት ጊዜ ትክደኛለህ እንዳለው ሶስት ጊዜ መካዱን እንመለከታለን። ወዲያውም ዶሮ ጮኸ ይላል። እና በትንሹ የጀመረ ከግቢ ሲገባ በግቢ ዳር ነበረ፣ በትንሹ የጀመረ እና ደግሞ ምናልባትም ሪሌቲቭሊ ኢንሲግኒፊካንት በምትመስል ሰው፣ በበሩ ጠባቂ ያን ያህል ስልጣን ባልነበራት ሰው ፊት አይ እኔ ከእርሱ ጋር አይደለሁም ብሎ የጀመረ ዜን እየጠለቀ እየጠለቀ ሶስት ጊዜ ጌታችንን እንደ ካደ ከእርሱ ጋር የነበረውን ግንኙነት የእርሱ ደቀ መዝሙር ነህ በሚባልበት ጊዜ አይደለሁም ብሎ በነኚህ ግቢ ውስጥ በነበሩ ሰዎች ፊት እንደ ካደ ዮሐንስ ይነግረንና ይጨርሳል። ከዛ ዶሮ ጮኸ ብሎ የዮሐንስ ዋና ኢንትረስት ጌታችን ኢየሱስ የተናገረው በጴጥሮስ ሕይወት ውስጥ ሆነ የሚለውን ማሳየት ነው። ምዕራፍ 13 ላይ አልክድህም በፍጹም እስከ መጨረሻ ሞትም ቢሆን እከተልሃለሁ ያለ ደቀ መዝሙር ስለነበረ ጌታ ኢየሱስ እንደተናገረው ጴጥሮስ ደግሞ ካደ ብሎ ከዚህ በኋላ ብዙ ታሪክ አይነግረንም። የመጀመሪያው ቀስ ብሎ የገባባት ክህደት ከዛ ጀምራ ከዛ በጥልቀት ሶስት ጊዜ መካዱን ይነግረንና ያቆማል። ፌር ለመሆን ግን ይህን በትክክል ለመረዳት ሌሎች ወንጌላውያን የቀጠሉትን የታሪኩን ቅጥያ መመልከት በጣም አስፈላጊ ነው። እንደዚህ ከጨረስነው የጴጥሮስ ሕይወት በጣም ጨለምተኛ አይነት አጨራረስ ነው። የጴጥሮስ ታሪክ ግን በዚህ ጨለማ አላለቀም። ሌሎች ወንጌላውያን እንደሚነግሩን ዮሐንስ ፎር ሳም ሪዝን ያላካተተው ሶስት ጊዜ በነኚህ በጣም ስልጣን ባልነበራቸው ሰዎች ፊት ማለት ነው። አይ ቲንክ ዮሐንስ ደግሞ ሌላ ማመልከት የሚፈልገው የሚመስለኝ ኢየሱስ ቆሞ ነበር በፍርድ ፊት። በፍርድ ፊት ቆሞ የኢየሱስን መጽናት ያሳየንና ጴጥሮስ ደግሞ በዚህ መካከል እሳት እየሞቀ ቆሞ ግን መቆም ያቃተው ሰው መሆኑን፣ ኢየሱስ ቆሞ መቆም የቻለ እስከ መጨረሻ የጸና መሆኑን፣ ጴጥሮስ ግን መጽናት ያልቻለ ሰው መሆኑን፣ ቆሞ ግን መቆም ያልቻለ ሰው መሆኑን አመላካች ነው። ጴጥሮስ ኢየሱስን ቆሞ በብርታት እንዲከተል የግድ ኢየሱስ መሞት ነበረበት። ካልሞተ ሊከተለው ስለማይችል ማለት ነው። እና ያ እስከሚሆን ድረስ ግን የኢየሱስን ጽናትና የጴጥሮስን ድካም አሳይቶን እዛ ላይ ነው ታሪኩን የሚቋጨው፣ እዛ ላይ ነው ታሪኩን የሚጨርሰው ዮሐንስን በተመለከተ ማለት ነው። ግን የጴጥሮስ ህይወት ደግሞ በዚህ ጨለማ እና በዚህ ተስፋ መቁረጥ አይነት ህይወት የተደመደመ ሳይሆን በተስፋ የተሞላና አስደናቂ ፍጻሜ ያለው ሰው መሆኑን ማየታችን ግን በጣም አስፈላጊ ነው። ክህደት ሊኖር ይችላል፣ ድካም ሊኖር ይችላል፣ ውድቀት ሊኖር ይችላል። ያውም በማይመስል ሁኔታና በማይመስሉ ሰዎች አይነት ክህደትና ውድቀት ሊኖር ይችላል። ግን ጌታን ለሚወዱ ሰዎች፣ ጌታን ለሚወድ ሰው ህይወቱ በክህደትና በድካም የተደመደመ ሳይሆን ለሚመለሱ ደግሞ የተስፋ ምልክት ነው። ጴጥሮስ ለሚመለሱ፣ ለሚያለቅሱ፣ ለሚጸጸቱ፣ እንደገና ጌታቸውን ለሚፈልጉ የተሃድሶ የመታደስ የመከተል የመበርታት ተስፋ ነው የጴጥሮስ ህይወት። የኢየሱስ ደቀ መዛሙርት በፍጹምነት ጀምረው በፍጹምነት የጨረሱ አይደሉም። ግን በፍጹምነትም ባይጀምሩ በመካከልም በፍጹምነት ባይኖሩ በእግዚአብሔር ጸጋ በፍጹምነትና በኃይል የጨረሱ ደቀ መዛሙርት ናቸው። ለምንደክም ለደከምን ውጣ ውረድ ላንገላታን ሰዎች የጴጥሮስ ህይወት ከፍ ያለ ተስፋ ያለው ነው። ሌሎች ወንጌላውያን እንደሚነግሩን በዮሐንስ ሪፖርት ባይካተትም፣ ለምሳሌ ማርቆስ ወንጌል ምዕራፍ 14 ላይ ያለላችሁ የጴጥሮስ የክህደት ታሪክ በማርቆስ ወንጌል ምዕራፍ 14 ቁጥር 71 ላይ ሲያልቅ ጴጥሮስ ሶስት ጊዜ ከካደው በኋላ ወዲያው ዶሮ ሲጮህ ስለ እርሱ የተነገረውን ቃል ኢየሱስ የተናገረውን ቃል አስታወሰ፣ ትዝ አለው ይላል ቅዱስ መጽሐፍ። ልክ የጠፋው ልጅ ወደ ልቡ ተመለሰ እንደሚለው ጴጥሮስም ወደ ክርስቶስ ቃል ተመለሰ እና ወደ ልቡ ተመልሶ ሲያስብ ኢየሱስ የተናገረው ነው በህይወቱ የተፈጸመው። ትዝ አለው ይላል። ያ ቃል በጣም ትዝ አለው። ያ ቃል ትዝ ሲለው ደግሞ ቅዱስ መጽሐፍ እንደሚነግረን ተጸጽቶ አለቀሰ። ጴጥሮስ በክህደት ውስጥ በድካም ውስጥ ቢሆንም ባስታወሰ ጊዜ ተጸጽቶ ያለቀሰ ሰው ነው እና ተጸጽቶ አለቀሰ። በርቀት ጌታችንን ይከተል ነበር። ኢየሱስም ተመለከተው። ባይዘወይ ኢየሱስም በርኅራሄ አይኖቹ ተመለከተው ከርቀት በፍርድ ውስጥ እያለ በዛ በሊቀ ካህናቱ ፍርድ ስር ሆኖ እያለ ጌታ ኢየሱስ ጴጥሮስን እንደተመለከተው ቅዱስ መጽሐፍ ይነግረናል። ጴጥሮስን በተመለከተው ጊዜ ተጸጽቶ አለቀሰ፣ አዘነ። ባለፈው ጊዜ ስንመለከት ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 13ን በምንመለከትበት ጊዜ የይሁዳ አካካድና የጴጥሮስ አካካድ ልዩነታቸው ይሄ ነው። የይሁዳ አካካድ እስከ መጨረሻ ዲስኦቢዲየንት የሆነ አካሄድ ነው። እስከ መጨረሻ ድረስ በኃጢአት የጨከነ አካሄድ ነው። የልቡ ጥንካሬ እድል እየተሰጠው ሁሉ መጀመሪያ በትንሽዬ ይሰበሰብ የነበረ ገንዘብ በትንሽ በትንሹ ከመስረቅ የጀመረ ነው ጌታውን ወደ መሸጥ የደረሰው እና በመጀመሪያም የታወቀ ነበር። ኢየሱስም ያውቅ ነበር፣ ቅዱስ መጽሐፍም ያጋልጠው ነበር። አሁን ውድ የሆነ አምልኮ ለኢየሱስ ሲቀርብለት ይሄ ለድሆች ተሸጦ ለድሆች ቢሰጥ አይሻልም ነበር ወይ ሲል ግን መንፈስ ቅዱስ ደግሞ ያጋልጠዋል። ይህንን ይል የነበረው ለድሆች አዝኖላቸው ሳይሆን ይሰበሰብ ከነበረው ገንዘብ ይወስድ ስለነበረ ነው። እና ጌታ ቸርነትን እያሳየው ግን በኃጢአቱ የቀጠለ ነው። ምሕረትን እያሳየው ግን በኃጢአቱ የጨከነ ሰው ነው። ደቀ መዛሙርት ምዕራፍ 13ን ወደኋላ ተመልሳችሁ ልታዩ ትችላላችሁ። እንዳየ ነው እግር ሲያጠብ ጌታችን አብሮ እግሩን ያጠበው ነው። ታጥባችኋል፣ ነጽታችኋል ከተባሉት መካከል ነው። እራት አብሮ የበላ ሰው ነው። እራት አብሮ በልተዋል፣ አብሮ እግር ታጥበዋል። ይሄ ሁሉ ቸርነት እየተደረገለት ግን በኃጢአቱ ለመጽናት በድካሙ ለመጽናት የጨከነ ነው። ሲመለስ ሲታደስ እግዚአብሔር ሲጠቀምበት አንመለከትም። በጥንካሬው ቀጠለ፣ ፍጻሜውም ያማረ አልነበረም። ሰዎች ሊደክሙ ይችላሉ፣ ግን እንደ ይሁዳ በጠነከሩ ቁጥር ተስፋ ቢስ ይሆናሉ። ጴጥሮስም እንደ ይሁዳ ነው የደከመው። ጴጥሮስም ደክመዋል፣ ግን የጴጥሮስ ድካም ድካሙን ባየ ጊዜ፣ ድካሙን ባረጋገጠ ጊዜ፣ የጌታም ቃል ትዝ ባለው ጊዜ በጸጸት የተሞላ በለቅሶ የተሞላ በመመለስ የተሞላ ነበረ እና ኢየሱስም ተመለከተው። ከዛ በኋላ የጴጥሮስ ታሪክ ድምዳሜ በለቅሶና በሐዘን ብቻም የተሞላ አይደለም። ትንሽ ከመስቀሉ ማዶ ያለውን የጴጥሮስን ሕይወት ብናይ በጣም ጥሩ ይመስለኛል። ከመስቀሉ ባሻገር፣ ከሞትና ከትንሣኤው ባሻገር ደግሞ እግዚአብሔር በሚያስደንቅ ሁኔታ ከተጠቀመባቸው ኃያላን የመጀመሪያዎቹ የቤተ ክርስቲያን መስራቾችና ሐዋርያት መካከል አንዱ ሲግኒፊካንት ሰው ጴጥሮስ ነው። ታሪኩ በክህደት የተደመደመ አይደለም። ጌታችን ኢየሱስ ክርስቶስ በዚህ ሁኔታ ከመውተ በኋላ ከተነሳም በኋላ መጀመሪያ ከታያቸው መካከል ጳውሎስ እንደሚነግረን ቀድም አስቀድመን መጀመሪያ ባነበብነው በአንደኛ ቆሮንቶስ ምዕራፍ 15 ላይ አስቀድሞ ለኬፋ ነው ታየ ይላል። እና ለመጀመሪያዎቹ ሐዋርያት ለጴጥሮስ ታየ እና የትንሳኤው ምስክር ለመሆን በቃ በሊቀ ካህናቱ ግቢ ውስጥ እንደው አንዳንድ ጊዜ መለስ ብዬ ሳስበው በሊቀ ካህናቱ ግቢ ውስጥ የነበረውን የተፈጥሮ እሳት ሚሊዮን ጊዜ ቢሞቅም ከክህደት አልዳነም ጴጥሮስ። ብርድ ስለነበር በተደጋጋሚ የፍምሳት ይሞቅ ነበር፣ የፍምሳት ቆሞ ይሞቅ ነበር፣ እሳት አብሮ ቆሞ ይሞቅ ነበር ይላል። እና ይሄ ተፈጥሯዊ የሙቀት እሳት ነው። ተፈጥሯዊ የሆነው ነገር ሊያሞቀው ያልቻለው ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ ሄደን ስናነብ ግን ሌላ ሱፐርናቹራል እሳት ግን በህይወቱ የሰራው ሥራ በጣም አስደናቂ ነው። ይሄ እሳት ወረደ ይላል ቅዱስ መጽሐፍ በምዕራፍ 2 ቁጥር 1 ላይ ሐዋርያት ሥራ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። ይሄ ደግሞ የተለየ በእሳት ያጠምቃቸዋል እንደተባለ የተለየ እሳት፣ የመንፈስ ቅዱስ ኃይል፣ ሱፐርናቹራል የሆነ ለዚህ ለተጸጸተውና ለተመለሰው ለጴጥሮስ ከሌሎቹ ሐዋርያት ጋር ሆኖ በመንፈስ ከተሞላ በኋላ ሱፐርናቹራል የሆነ ኃይል ከተቀበለና ከለበሰ በኋላ ከዛ በኋላ የጴጥሮስ ሕይወት ደግሞ የተለየ እንደነበረ ቅዱስ መጽሐፍ ይነግረናል። ያን ያህል ከፍ ያለ ስልጣን እና ክብር ያልነበራቸው ሰዎች ፊት ኢየሱስን አላውቀውም ብሎ ሶስት ጊዜ የካደው ጴጥሮስ ያን ያህል ከፍ ያለ ስልጣን፣ ከፍ ያለ ክብር ያልነበራቸው በበር ትከፍት በነበረች የቤት ሰራተኛ ፊት የካደው ጴጥሮስ አብረውት እሳት ይሞቁ ከነበሩ ሰዎች ጋር ተሰብስቦ ኢየሱስን አላውቅም ብሎ የካደ ጴጥሮስ ግን በብዙ ሺህ የሚቆጠሩ ሰዎች በተሰበሰቡበት የሰበከውን በድፍረት የሰበከውን ስለ ኢየሱስ ክርስቶስ የሞቱና የትንሣኤው ምስክር ሆኖ የመሰከረውን ምስክርነት ሐዋርያት ሥራ ምዕራፍ 2 ይነግረናል። የጴጥሮስ ፍጻሜ ሐዋርያት ሥራ ያለው ጴጥሮስ ነው። ሐዋርያት ሥራ ምዕራፍ 2ን እንድታነቡ ጋብዛችኋለሁና ይህንን የሰቀላችሁትን ኢየሱስን እያለ ይህንን እየሰቀላችሁትን ኢየሱስን እግዚአብሔር አስነሳው፣ እግዚአብሔር አስነስቶታል፣ እኛ ምስክሮች ነን፣ በአብ ቀኝ ከፍ ከፍ ብሏል፣ የመንፈስ ቅዱስን ተስፋ ለእኛ ልኮልናል፣ እናንተ የገደላችሁትን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ከሞት አስነስቶታል ብሎ የሞቱ የትንሣኤው ምስክር ሆኖ በእግዚአብሔር ቀኝ ከፍ ከፍ ብሏል፣ እሱ ነው ይህንን መንፈስ ያፈሰሰው አለ። ምን እናደርግ ባሉ ጊዜ በድፍረት እንግዲህ ያንዳንዳችሁ ተነስታችሁ በኢየሱስ ስም እመኑ፣ በስሙ ተጠመቁ፣ ስትመለሱ ንስሐ ስትገቡ ወደ እርሱ ስትመጡ የመንፈስ ቅዱስን ስጦታ ትቀበላላችሁ ብሎ በአንድ ቀን በዛ ሁሉ ሺህ ሕዝብ ፊት ቆሞ መስክሮ የጴጥሮስን የአገልግሎት ፍሬ ስትመለከቱ ቃሉን የተቀበሉ ተጠመቁ። ቁጥር 41 ላይ ምዕራፍ 2 በዚያን ቀን 3000 የሚያህል ነፍስ ተጨመሩ ይላል። 3000 የሚያክል ነፍስ ክርስቶስን እቀበላለሁ ብሎ እስኪጨመር ድረስ በድፍረት የሰበከው የትንሣኤው ምስክር የሆነው በመንፈስ ቅዱስ እሳትና ኃይል የተሞላው ጴጥሮስ ነው። መደምደሚያው እዚህ ላይ ያለው ታሪክ ብቻ ሳይሆን የታሪኩ መደምደሚያ ፎር ሳም ሪዝን ዮሐንስ የራሱን ምርጫ ቢመርጥና ዶሮ ጮኸ ብሎ ቢጨርስም የጴጥሮስ ታሪክ የሚያልቀው ኢየሱስን ክዶ ዶሮ የጮኸበት ላይ አይደለም። የጴጥሮስ ታሪክ የሚያልቀው በንስሐና በጸጸት ተመልሶ በእግዚአብሔር ታድሶ በኃይልና በክብር ተሞልቶ የመንፈስ ቅዱስን ክብር ለብሶ የትንሣኤው ምስክር ሆኖ ብዙዎችን ወደ ክርስቶስ አምጥቶ ነው የሚደመደመው። ከዛም በኋላ ሐዋርያት ሥራ ምዕራፍ 2ም አይደለም መደምደሚያው። ከዚያ በኋላ የመጀመሪያው ቤተ ክርስቲያን ዋና ሰው ሆኖ ቤተ ክርስቲያናትን መስርቶ ወንጌልን ሰብኮ ለአሕዛብ እግዚአብሔር ከአይሁድ ውጪ ወንጌልን ሲወስድ የአሕዛብን በር ሲግኒፊካንት በሆነ መንገድ የከፈተው ጴጥሮስ እንደሆነ እናውቃለን። በተወሰነ ደረጃ ከዛ ፊት የተበተኑት ቃሉን ቢሰብኩም ወደ ሰማርያ ቢሄድም ደግሞ ሁላችን እንደምናውቀው ምዕራፍ 8 ላይ በፊሊጶስ አማካኝነት ኢትዮጵያዊ ጃንደረባ የወንጌልን መልእክት ቢሰማም ግን በዋናነት የአሕዛብን በር የከፈተው ቤተክርስቲያን ደግሞ ወደ ሌላ ቴሪቶሪ እንድትሄድ ያደረገው ተከፍቶ ማቀውን በር የከፈተው ጴጥሮስ ነው በመንፈስ ቅዱስ ኃይል ማለት ነው። የትንሳኤው ምስክር ሆኖ የቤተ ክርስቲያን ሲግኒፊካንት ሰው ሆኖ እንዳለፈ መጽሐፍ ቅዱስ ይነግረናል። የጴጥሮስ ህይወት ምን ያስተምረናል? ክህደቱም መነሳቱም ሪስቶሬሽኑም አገልግሎቱም በክብር ማገልገሉ ምን ያስተምረናል የሚለውን ትንሽ አይተን ይሄንን ክፍል ልንደመድም እንችላለን። በመጀመሪያ ደረጃ በመንፈሳዊ ህይወት ውስጥ ምንም ያህል ከጌታ ጋር በቅርብነት ብንራመድም ከፍታና ዝቅታ ያለ ነው። ጌታን የሚያውቁ ሊደክሙ ይችላሉ ነው አንዱ ትምህርቱ። ሊደክሙ ይችላሉ። ሶ በመንፈሳዊ ህይወታችን ስንደክም በእኛ ብቻ እንደደረሰ በማሰብ ራሳችንን በኩነኔ መሙላት የለብንም። በብርታት እንድትኖሩ ባያበረታታችሁም ይሄ ግን መውጣትና መውረድ የሁላችንም ታሪክ ነው። ጴጥሮስ በቅርበት ኢየሱስን ይከተል የነበረና ብዙ ተስፋ የተሰጠው ሰው ከደከመ በመንፈሳዊ ህይወት መድከም ያለ ነው። ከባዱ ነገር በድካም መጽናት ነው። በድካምና በጠነከረ ልብ እንዳትጸኑ ያስተምራችኋል የጴጥሮስ ድካም። ጴጥሮስ የደከመ ሰው ነው፣ ግን ጌታ በተናገረው ጊዜ ደግሞ እልከኛ ልብ አልነበረውም። ዛሬ ድምፁን ብትሰሙ ልባችሁን እልከኞች አታደርጉ ተብሎ እንደተጻፈ ጴጥሮስ የጌታ ቃል ትዝ ሲለው ንስሐ የገባ ሰው ነው። የጌታ ቃል ትዝ ሲለው ያለቀሰ የተጸጸተ ሰው ነው። ሊደክሙ የሚችሉ ሰዎች ሲጸጸቱ ተስፋ አላቸው። ተጸጽተው ወደ ጌታ የሚመለሱ ተስፋ እንዳላቸው የሚያስተምር ነው። መድከም ያለ ነው፣ ግን እግዚአብሔር በተናገራችሁ ቁጥር ልባችሁን እልከኞች አታደርጉ። በድካማችን ጸንተን እንድንኖር የእግዚአብሔር ፈቃድ አይደለም። ድካምን ህይወት እንደ ላይፍ ስታይል ተቀብለነው እንድንኖር የእግዚአብሔር ፈቃድ አይደለም። እግዚአብሔር የተሐድሶ አምላክ ነው። እግዚአብሔር ደካሞችን አድሶ የሚጠቀም አምላክ ነው። እግዚአብሔር ፍጹማንን እየዞረ የሚመለምል አይደለም። እግዚአብሔር አምላካችን ኢየሱስ ክርስቶስ እንደ መንግስታት ሀያላን ወታደሮችን በኳሊፊኬሽን የሚሰበስብ አይደለም። እንደ ጴጥሮስ ያሉ ሊደክሙ የሚችሉ ሰዎችን የሚሰበስብ አምላክ ነው፣ ግን አበርትቶ ነው የሚጠቀመውና በንስሐ ልብ ለሚመለሱ ተስፋ አለ። አድሶ እግዚአብሔር ይጠቀምባቸዋል የሚለውን አመላካች ነው። በመንፈሳዊ ህይወታችን በመንፈሳዊ ጉዞ ደካሞችን እያደሰ የሚጠቀም አምላክ አለ። ደካሞችን እያደሰ እያበረታ ኃይል እያለበሰ እሳቱን እያሞቀ በእሳቱ እየሞላ የሚጠቀም አምላክ አለ። ድካም የክርስቲያን አራት ነጥብ ሊሆን አይገባም። ድካም የክርስቲያን አራት ነጥብ ሊሆን አይገባም። ከድካም አበርትቶ ሊጠቀም የሚችል አምላክ አለ። የኤልያስ አምላክ ነው የምናመልከው። ከዚህ በፊትም አንስተነዋል። በዮሐንስ ወንጌል ምዕራፍ 13 ስንመለከት ኤልያስ ተራራ ላይ ቀርሜሎስ ተራራ ላይ ሆኖ እሳት የወረደ ብቻ ሳይሆን፣ ነቢያትን ያስገደለ ብቻ ሳይሆን፣ ታላላቅ ተአምራትን ያደረገ ሰማይ የከፈተ ሰማይ የዘጋ ሰው ብቻ ሳይሆን ደግሞ በክትክታ ዛፍ በታች ወድቆ ይበቃኛል ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነ ሰው ነው። የደከመ ሰው ነው። ያንቀላፋ ሰው ነው። እንዳንቀላፋ ግን እግዚአብሔር አልተወውም። አንቀላፍቶ የነበረውን ኤልያስ አድሶ እንደገና በኃይል የተጠቀመበት አገልግሎቱ ወደሚቀጥለው ትውልድ እንዲተላለፍ የተጠቀመበት አምላክ ነው የምናመልከው። አሁን ደግሞ በክርስቶስ ኢየሱስ የኛ አምላክ ሆኗል። መድከም ሊኖር ይችላል፣ ግን ደካሞችን አድሶ የሚጠቀም አምላክ ይጠቀምባችኋል። ለክርስቲያን ተስፋ ቢስ አይደለም። ሊደክም ይችላል፣ ግን ተስፋ አለ። ለደከምን ተስፋ አለ። ሰው ሊደክም ይችላል፣ ግን አድሶ የሚጠቀም አምላክ አለ የሚለውን በልባችሁ ለማስቀረት ነው የማስበውና ይሄ ለአገልጋዮችም ለምእመናንም ይህንን ለምናደምጥ ሁሉ የመስቀሉ ስር አንዱ ትምህርት ይሄ ነው። በመስቀሉ ስር መድከም ይኖራል፣ ግን አድሶ አበርትቶ የሚጠቀም የተሰቀለ መሲህ የእኛ ስለሆነ አድሶ ይጠቀምብናል የሚለውን ተስፋ በልባችሁ እግዚአብሔር በመንፈስ ቅዱስ እንዲለኩሰው ያሳያል። Yeah.